ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ማን ያውራ የነበረ በሚል የምናቀርበውን ተከታታይ ፕሮግራም በመቀጠል የሴቶችን ጉዳይ የሚዳስሰውን ክፍል 8 ካሰማን በኋላ በ1996 ዓ.ም ኢሃፓ የተመሰረተበትን 32ኛ ዓመት ምክንያት በማድረግ የወጣውን የዲሞክራሲያ እትም አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የቅሊንጦን እስር ቤት አቃጥላቸዋል በሚል ምክንያት 121 እስረኞች ክስ የተመሰረተባቸው መሆኑ ታወቀ። ቀደም ብሎ በቃጠሎ ይከሰሳሉ ተብለው የነበሩ 38 እስረኞች ቢሆኑም ክሱን የመሰረቱት መርማሪዎች የተከሳሾቹን ቁጥር በአራት እጥፍ በመጨመር 121 ያደረሱት መሆኑ ተነግሯል። ተከሳሾች ናቸው ተብለው ስማቸው ከተዘረዘረው መካከል የተወሰኑት በወቅቱ በዚያ አካባቢ ያልነበሩ መሆናቸው ሲታወቅ፣ አንዳንዶቹም በዓለም በቃኝ ጨለማ ቤት ለረጅም ጊዜ ታስረው የነበሩ መሆናቸው ይነገራል። ከክሶቹ ዝርዝር ከእስር ቤቱ ለማምለጥ ሴራው ጠንጥነዋል፣ ሚስጥራቸውን ለባለስልጣኖች አሳልፈዋል የሚሏቸውን ሰዎች አቁስለዋል፣ ገለዋል፣ እንዲሁም እስር ቤቱን በሳት በማቃጠል በንብረትና በሰው ህይወት ላይ ጉዳት አድርሰዋል የሚል ነው። በአቀነባባሪነት የተከሰሱት ዶክተር ፍቅሩ ማሩ፣ አቶ ኢብራሂም ከሚልና አቶ ሸምሱ ሰይድ መሆናቸው ታውቋል። የወያኔ አገዛዝ እስር ቤቱን ማቃጠሉንና ተኩሶም እስረኞችን መግደሉን የሚያረጋግጡ መረጃዎች ከዚህ በፊት መቅረባቸው የሚታወቅ ሲሆን፣ አሁን የተጠቀሱትን ዜጎች ላይ የመሰረታዊ ክስ የራሱን ወንጀል ለመደበቅ የሸረበው ሴራ መሆኑ ግልጽ ነው ተብሏል። የኦሮሚያ ክልል ፕሬዝዳንት ተብየው 10,000 እስረኞች መፍታቱ ተነገረ። የተፈቱት ሰዎች በፍርድ ቤት ቅጣት ተበይኖባቸው ለረጅም ጊዜ በእስር ሲማቀቁ የቆዩ መሆናቸው በአስቸኳይ ጊዜ አዋጅ የታሰሩትን እንደማያጠቃልል ያሳያል ተብሏል። በአንድ ጊዜ 10,000 እስረኞች መለቀቃቸው በአገሪቱ ውስጥ ያለው የእስረኛ ብዛት በብዙ መቶ ሺህ የሚገመት መሆኑንና ይህም አገሪቱ የዜጎች እስር ቤት መሆኗን አመላካች ነው ሲሉ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ። በአሁኑ ወቅት 5.6 ሚሊዮን ሕዝብ ከፍተኛ የምግብ እርዳታ እንደሚያስፈልገው የወያኔ እርዳታ ማስተባበሪያ ድርጅት ገለጸ። በኦጋዴን፣ በቦረና፣ በጉጂ፣ በባሌና በደቡብ ኦሞ ነዋሪዎች በዝናብ እጥረት ምክንያት በከፍተኛ ደረጃ መጎዳታቸው ተጠቅሶ በእነዚያ አካባቢዎች የገባውን ድርቅ ለመቋቋም ወደ 1 ቢሊዮን ዶላር የሚጠጋ እርዳታ በአስቸኳይ ያስፈልጋል ተብሏል።
የግብጽ፣ የሱዳንና የወያኔ አገዛዝ የውጭ ጉዳይ ሚኒስትሮች አዲስ አበባ በቅርቡ ከሚደረገው የመሪዎች ስብሰባ በፊት ተሰብስበው ስለ አባይ ግድብ ጉዳይ እንዲነጋገሩ የግብጹ የውጭ ጉዳይ ሚኒስትር አቻቸው ለሆነው የወያኔ ባለስልጣን ጥሪ አድርገዋል። ግብጽ ይህን እርምጃ የወሰደችው በሁለቱ መካከል ያለውን ውጥረት ለማርገብ ነው የሚል ግምት የሚሰጡ ቢኖሩም የአሁኑ የግብጽ ጥረት ተጨማሪ እርምጃ ለመውሰድ እንዲያስችላት ጊዜ ለመግዛት ነው የሚሉም አልጠፉም። ወያኔ ጥያቄውን ተቀብሎ ስብሰባ ለማካሄድ ፈቃደኛ ይሁን አይሁን እስካሁን አልታወቀም። የጋምቢያ ወታደራዊ ተቋም መሪ ለአገሪቱ ፕሬዝዳንት ለሚስተር ጃሜ ያላቸውን ታማኝነት በድጋሚ የገለጹ መሆናቸው ተነገረ። የወታደሩ ተቋም መሪ ጀነራል ኡሱሙ ባጄ ቀደም ብለው ለፕሬዝዳንቱ ያላቸውን ታማኝነት መግለጻቸው የሚታወቅ ሲሆን፣ በአሁን ወቅት ለአንድ ጋዜጣ በላኩት መልእክት ይህን ደግመው መግለጻቸው የምዕራብ አፍሪካ አገሮችን ለማስጠንቀቅ ነው ተብሏል። የምዕራብ አፍሪካ አገሮች ጣልቃ ሊገባ የሚችል ኃይል በሴኔጋል አከማችተው በተጠንቀቅ እየጠበቁ መሆናቸውንና ጥር 11 ቀን ጃሜ አዲስ ለተመረጡት ፕሬዝዳንት ስልጣን የማያስረክቡ ከሆነ ወታደሮቹ በቀጥታ ወደ ጋምቢያ የሚገቡ መሆናቸውን አስጠንቅቀዋል። በተያያዘ ዜና የጋምቢያ የምርጫ ኮሚሽን ኃላፊ ሕይወታቸው አደጋ ላይ ነው በማለት አገር ጥለው ወደ ሴኔጋል የኮበለሉ መሆናቸው ታውቋል። የቱኒዚያ የጸጥታ ኃይሎች ወጣቶችን እየመለመለ ወደ ጂሃዲስቶች የሚልክ 13 ሰዎች የሚገኙበት የድብቅ ድርጅት በቁጥጥር ስር ያደረገ መሆኑን ገልጿል። እድሜያቸው ከ22 እስከ 43 የሚገመት የድብቅ ድርጅቱ አባላት የተያዙት ማክሰኞ ታህሳስ 25 ቀን ሀርግላ በተባለች የወደብ ከተማ ነው። አኒስ አምሪ የተባለው የቱኒዚያ ተወላጅ በፈረንጆቹ ገና ዋዜማ በጀርመን በርሊን ከተማ ውስጥ ከ12 ሰዎች በላይ ከገደለ በኋላ የቱኒዚያ ባለስልጣኖች በወሰዱት ተከታታይ እርምጃ በተመሳሳይ የወንጀል ስራ የተሰማሩ ከሰባ በላይ ሰዎች መያዛቸውን የገለጹ ሲሆን ለዚሁ ሰዎች በርካታ ወጣቶችን ከሀገር በማስወጣት ወደ ጂሃዲስቶቹ በመላክ ስራ ላይ የተሰማሩ ናቸው ብለዋል። በሊቢያ፣ በሶሪያ፣ በኢራቅ ከጂሃዲስቶች ጋር ተሰልፈው የሚዋጉ ቱኒዚያውያን ቁጥር 5000 እንደሚደርስም ይገመታል። በሶማሊያ አንድ መኪና ላይ የተጫነ ቦምብ ፈንድቶ ጉዳት ያደረሰ መሆኑ ታውቋል። ቦምቡ የፈነዳው ሞቃዲሾ ከተማ ውስጥ በሚገኘው የተባበሩት መንግስታት ድርጅት መስሪያ ቤት አጠገብ ሲሆን በፍንዳታው 4 ዘበኞች መቁሰላቸው ተረጋግጧል። ለጥቃቱ አልሽባብ ኃላፊነቱን ወስዷል። አልሽባብን ለማጥፋት ባለፉት 10 አመታት የተደረገው ጥረትና ተጋድሎ ውጤት ያላመጣ ሲሆን ከጥቂት ጊዜ ወዲህ የድርጅቱ እንቅስቃሴ እየጨመረ መምጣቱ ይነገራል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ምናልባት ፈጣሪ ማን ያውራ የነበረ ዛሬ ሀገራችንን ኢትዮጵያን እየዘረፉና ያደሙት ያሉት ቀዳማይ መብት ተብለው ሊሞገሱና ጉዲት የሆኑት ሚኒስቴር ተብለው ተሽመው መረክ ላይ አጣብቡ ሲሞክሩ ማየት ብንገደድም የኢትዮጵያ ሴቶች በታሪክ ተመዘገቡት በጀግንነታቸውና ለናት ሀገራቸው ከፍተኛ የሆነ አስተዋጽኦ በማድረጋቸው ነው። ዛሬ በሁሉም መስክ የታሪክ አተላዎች አለን ያሉ ቢያስቸግሩም ሀቅን መሰረት የተደረገው ታሪክ በሚጻፍበት ወቅት ግን ለሁሉም ግልጽ የሚሆነው ሀቅ እናቶቻችንና እህቶቻችን ለዚች በደል ለበዛባት ሀገር ያደረጉት ለገብ ትግልና የከፈሉትም ከፍተኛ መስዋዕትነት ይሆናል። ኢያፓ ከተመሰረተበት ከ1964 ዓመተ ምህረት ጀምሮ የሴቶች ጥያቄ በፖለቲካው ትግል ሊኖረው የሚገባውን ቦታ በመስጠት ታግሏል። ዛሬም የትግሉ ግብን አልመታምና በማያወላውል መንገድ ቀጥሏል። የሴቶች ጥያቄ ብሎ ኢያፓ ሲታገል የህዝብ ግማሽ አካል የሆኑ ሴቶች መብትን በተመለከተ የሚደርስባቸውን ዘግናኝ በደል በማስወገድ መብታቸውን ማስከበር ማረጋጋት ያስፈልጋል በሚል ነው። ሴቶች ግማሽ ሰማይን ተሸክመው ያዙናቸውና ተበድለው እንብኝ ካሉ ሰማይ ይደረመሳል በሚል አነጋገር ያቀረቡት ቻይናውያን የአንድን ሀገር ወሳኝ ዜጋ መብት ነፍቆ ሀገር አለ ዲሞክራሲ አለ ማለቱ የማዋጣ ባልት መሆኑን ለመግለጽ ነው። ሴቶች ያገሪቷ ሁለገብ መሰሶ ሆነው ሳለ በመደባቸው ብቻ ሳይሆን በጾታቸው በተለይ አጽያፊ ጭቆና ይደርስባቸዋል። አብዛኛው ዜጋ በጨቋኝ ስርዓት ይበደላል ብንልም ሴቶች ደግሞ በጾታቸው የተነሳ ያጠቃላዩ የወንድ ትምክህት ሰለባ ሆነው ድርብ በደልና ጭቆና ይደርስባቸዋል። የሴቶችን በደልና ብሶት አድምጠናልና ለለውጥም ተሰልፈናል የሚሉና በወንዶች የበላይነት ስር ያሉ ድርጅቶች ራሳቸው ሳይቀሩ የሴቶች ጥያቄ የሚሰጡት ምላሽ የአንገት በላይና ባዶ መሆኑን ደጋግመን አይተናል ታዝበናል። ወያኔን ብንወስድ አርሶ አደር ሴት በሬ ጠምዳ ስታርስ በፎቶ አንስቶ እነሆ ሴት ልጅ ነጻ ሆነች ከወንድ እኩልነት ብሎ ያወናብድ ቢጥርም የሴት እኩልነት የወንድን ስራ በመስራት ብቻ የሚከሰት ይመስል በድርጅቱ ሆነ በአገዛዙ የሴቶች ቦታ ተጋደልቲ ሆኖ ጭዳ ከመሆን ባሻገር ይምንት ነው። ቀዳማይ መቤት ተብዩዋን ብትሆን ሴቶችን ጭራሽ ካለመወክሏ ሌላ ኃይሏ ባለቤቷ መሆኑን ማንም አይስተውም። ዛሬ ተቃዋሚ ድርጅት ነን የሚሉ ሁሉ ያፓንም ጨምሮ የወንዶች ክበብ ናቸው። በድርጅቶች የሴቶች ተሳትፎ ዝቅተኛ ነው። መድረኩንና አለ የተባለውን ስልጣን ያዙት ሁሉ ወንዶች ናቸው። ከዚህ በላይ ደግሞ ለብዙዎቹ የሴቶች ጥያቄ የትግላቸው መፈክር አይደለም። ያፓ የሴቶችን ጥያቄ ተገቢውን ሚዛን ሰጥቶ ትልሽ ያካሄድ ወጣት ሴቶች የጥናት ክበብ ዙሪያ ተደራጅተው ለጥቆም የራሳቸውን ማህበር እንዲያቋቁሙ በማበረታታት ነበር የጀመረው። በካቲት አብዮት ጊዜም የሴቶች አስተባባሪ ኮሚቴን በመመስረት የሴቶችን የመብት ትግል ለማጠናከር ያቅሙን ጥሯል። ያፓ የሴቶች ትግል በወንዶች ሞግዚትነት የሚካሄድ ነው ብሎም ስለማያምን ሴቶችን በመቀስቀስ በአጠቃላዩ ትግል በማሸነፍ የነቁትና የተደራጁት ሴቶች እህቶቻቸውንና እናቶቻቸውን የማደራጀትና የማታገሉን ግዳጅ በቅድሚያ እንዲሸከሙ አድርጓል። ያፓ ሴቶችን ድርብ ጭቆና ማውቁ የመጀመሪያው ደረጃ ነበር። ሴቶች በጾታቸው እየደረሰባቸው ያለውን በደል ቦታ ባለመስጠት ሁሉም ነው የሚበደለው በሚል ሽፋን የሴቶችን የመብት ጥያቄ ወደ ጎን የሚያደርጉ ብዙዎች ናቸው። ሴቶች በራሳቸው የመደራጀታቸውን መብትና አስፈላጊነቱንም ያፓ ቢቀበልም ሌሎች ደግሞ ሴቶች በአጠቃላዩ በሚታገል ድርጅት ውስጥ መኖራቸው ይበቃል በሚል የወንዶችን ተራማጅነን ባዮችን ጨምሮ ትምክት ሸፋፍ ነው ያልፉታል። በአገራችን ቀርቶ በባዕድም ቢሆን ሴቶች ለነጻነት ደማቸውን አፍሰው የተባለው አገራዊ ነጻነት ሲገኝ ግን ሴቶች ከጭቆና ወደ ጭቆና ከመሸጋገር ሌላ መብታቸውን አለማግኘታቸውን አይተናል። ያፓ የተቀበለውን እስከተወሰነ ደረጃም ተግባራዊ መሆኑን ያረጋግጣው ሌላ አብይ ጉዳይ የሴቶች ድርጅት አንጻራዊ ነጻነት እንዲኖረው ያሻል የሚለውን መርህ ነው። አይሴማ ወይም ወያኔ የሚቆጣጠረው የሴቶች ማህበር አይነት ሳይሆን ነጻ የሆነና ሴቶችን የሚወክል ሴቶች የሚቆጣጠሩት የሴቶች ድርጅት መኖሩ ወሳኝ ነው። ወንዶች ወይም አጋዛዥ የሚቆጣጠሩት የሴቶች ድርጅት በመሰረቱ የወንዶች ድርጅት ወይም መሳሪያ ነው። የሴቶች ጭቆና በጥቅሉ በሁሉም ዜጋ ላይ በሚዳሻው ጭቆና ውስጥ ገብቶ ሊገለጽ የሚችል አይደለም። ከበርቸውም ሆነ አሽዋደሩ ወንድ በወንድነቱ ሴቶችን በተመለከተ የበላይነትን ይዞ በደል ይፈጽማል። በእምነቶችም ደረጃ የሴቶች ቦታ ዝቅተኛ ተደርጎ መቀመጥ ያለ ነው። ታሪክም ቢሆን አልፎ አልፎ ጣይቱ ቢልም የሴቶችን ደማቅ ሚና ከቶም አያወሳም ብንል ማጋነን አይሆንም። በሀገራችን ያሉትን ልዩ ልዩ ባህሎችን ብንመረምር ደግሞ ብዙ ጸረ ሴት የሆኑ ልምዶችን በባህል ሽፋን መቀጠላቸውን እናያለን። አቅመ ሔዋን ያልደረሰችውን መዳር፣ የፈርዖናውያንን ግርዛት ቡኖላ ወይም በከፊል መፈጸም፣ መጥለፍ፣ መድፈር፣ አካሏን ማበላሸት ወዘተና በትምህርትና በስራ መስክም እኩልነቷን አለማስከበር ሊጠቀሱ የሚችሉ ናቸው። በሃይማኖት ሽፋንም የሴት ልጅ መብት ይረገጣል። ዛሬ በሀገራችን የሴቶችን ቦታና ሚና በሚገባ ብንመረምር የዚህ በደልና ልዩነት ሐቅነት ግልጽ ይሆንልናል። ዛሬ በሀገራችን የእድገትም ሆነ የዲሞክራሲ ጥያቄ ሲነሳ የሴቶች መብት አለመከበር አለ የሚባለውን ዲሞክራሲ ምታት መሆኑን ባዶ መሆኑን ያሳየናል። የሴቶች ጭቆና የሸፈነበት ህብረተሰብ ከዲሞክራሲ የተገለለ ህብረተሰብ ነው። ስለዚህም የሴቶች ጥያቄ ራሱን የቻለ ግን መላ ህብረተሰቡንም የሚመለከት ጥያቄ ነው በሚል ኢህአፓ የሴቶችን በትግሉ ተሰልፈው ለመብታቸውም ለሀገር ነጻነትም እንዲታገሉ ሲቀሰቅስ ቆይቷል። ሀገራችንን ሊጎዳና ሊወር የመጣውን ጥላት ሁሉ ለመቋቋም በተደረጉ ትግሎች ሴቶች ገላቸው በስፋት ባይወሳም ሚናቸው ቀላል አልነበረም። በየካቲት አብዮት ወቅትና ከዚያም በኋላ ሴቶች ግንባር ቀደም ሆነው አረማዊውን አገዛዝ ታግለዋል። በኢህአፓም ተደራጅተው በከተማውም ሆነ በገጠሩ የትጥቅ ትግል አኩሪ ታሪክ ጽፈዋል። የባህል ገመድ ተብቶ ሳፍናቸው ተነሽ ጭቁን ሴት ብለው በድፍረት በትግሉ ገብተው የከፈሉት መስዋዕትነት በቀላሉ የሚገመት አይደለም። በሴቶች ተሳትፎ ትግል ምን ያህል ሊጎለብት እንደሚችልም አሳይተዋል። በተካሄደው ረጅም ትግል የሴቶች ሁኔታ የመሻሻል ገጽ ቢያሳይም ዛሬም ቢሆን ብዙሃኑ የኢትዮጵያ ሴቶች የእኩልነት መብታቸው አልተከበረም። የህግ ዋስትና በበቂ አላገኙም። ሲበደሉም ፍትህ ትርቃቸዋለች። በአገዛዙም በወንዱም ይበደላሉ። ለዚህም ነው ኢህአፓ ዛሬም ቢሆን የፖለቲካ ፕሮግራሙ አንዱ አብይ ነጥብ የሴቶችን ጥያቄና የእኩልነት መብት በሚመለከት የሆነው። ሴቶች በሁሉም መስክ ማለትም በስራ፣ በትምህርት፣ በመሰረታዊ መብት ደረጃ ምንም ልዩነት ሳይደረግባቸው እንደ ዜጋ መብታቸው ታውቆና ተከብሮ መገኘት አለበት። ይህም በለፈፋ ደረጃ ወይም በሰነድ ተጽፎ የሚሻግር ሳይሆን በገቢር መዋል ያለበት መርህና ድንጋጌ ሆኖ መገኘት አለበት። የጋብቻ ህግ፣ የሴቶች መብትን በተመለከተ የሚወጣ ልዩ ህግ ወዘተ በስራ መዋል መከበር አለባቸው። በሴቶች ላይ የሚደርሰው የአካልና የመንፈስ ጉዳት፣ በደል፣ ግፍ ሁሉ መቆም አለበት ማለት ነው። ግፍ ፈጻሚዎችና አድሎን አስፋኞች ደግሞ በህጉ መሰረት ሊቀጡ ይገባቸዋል። አርሶ አደሯ ወይም የገጠሯ ሴት በቅድሚያ በኢኮኖሚ መስኩም ጭምር መብቷን እንድታስከብር ማድረግ ያሻል። ሴቶች በሀገራቸው የዛሬና የነገ ሁኔታና እጣ ላይ ደማቅ፣ ቀጥተኛና የራሳቸው ነጻ ተሳትፎ እንዲኖራቸው ማድረግ ደግሞ የግድ ነው። ይህን መብታቸውን የማስከበሩ ሂደት ደግሞ ወሊድንም የመቆጣጠርና የአካላቸውም ባለቤት የመሆን መብት ይጠቀልላል። የሴቶችን መሰረታዊ መብቶች የሚቃወሙ እምነቶችና ልምዶችን በተመለከተ የአፓ ሰልፉ ትላንትም ዛሬም ከሴቶች ሙሉ መብት ጎን ነው። ዛሬ በትግላችን መድረክ ለዲሞክራሲ ቆመናል እያሉ በተጨባጭ ግን ከጸረ ዲሞክራሲና ኋላ ቀር አቋማቸው ባልተላቀቁ ግለሰቦች ቢጣበብም ይህ ዳዴ እያለ ያለው ህዝባዊ ትግል ጥንካሬን ያገኘ ዘንድ የሀገራችን ሴቶች በትግሉ መሰማራት አለባቸው። ሴቶችን በትግሉ ማሳተፍ ካልተቻለ ትግል ተብየው መጨረሻው አሁን እያየን ያለነው እንጎንበስ ለወያኔ የባሰና አሳዛኝ ይሆናል። ድርጅቶች ይሁነኝ ብለው ሴቶችን ወደ ትግሉ ለመሳብ መጣር ይኖርባቸዋል። ይህንን ማድረግ ካልቻሉ ትግሉ ወደፊት መሄዱና ግቡን ማግኘት አይችልም። የሴቶችን ተሳትፎ እውን ማድረግ ያለብን ለትግሉ አሸናፊነት ዋስትና በመሆኑ ሲሆን፣ ሴቶች ግን ለጋራው ትግል ተሰልፈው ዋጋ ከፍለው በመጨረሻ ደግሞ የበሰበሰውን ጭቆና በላያቸው ላይ ቀጣይ እንዳይሆን መደራጀት መከላከል አለባቸው። ኢያፓ ይህንን በተመለከተ ያካሄደው ትግል የሚታወቅ ነው። ሴቶች በድርጅቱ ተሰልፈው መብታቸውን ተከብሮ ሚናቸው ታውቆ ጀግንነታቸው ተደንቆ ታግለዋል። እናቶች በከተማው ትግል ወቅትም ያደረጉት አስተዋጽኦ አስደናቂ ነበር። ወጣት ሴቶች በብዙ መቶና ሺህ ወንዶችን እየመሩ በዱር በገደሉ ድሎችን አስመዝግበዋል። ይህ ሁሉ የታሪክና የተመክሮ ማህደራችን ግልጽ ያደረገው ሀቅ የኢትዮጵያ ሴቶች የትግሉ መሰሶ መሆናቸው ነው። የጀግናነት ብቻ ሳይሆን የጀግንነት ቋትና መከሰቻ መሆናቸውንም ነው። የቤት እመቤት ብቻ ሳይሆን የትግሉም እመቤት መሆናቸውን ነው። ለጃሳዳጊ የፍቅር ምንጭ እናቶች ቢሆኑም በጠላት ላይ ያመረረ ጥላቻን ይዘው በቆራጥነት የሚታገሉ መሆናቸውን ነው። ትግሉ ህይወቴ ነው ብለው የተሰዉ ሴቶችን ስንዘክርና ዛሬ የትግል አባወራንን ሱሪ ለብሰናል ብለው እየደነፉ ጠላት ሲቆጣ ብረት የሚይዛቸውን የወረቀት ነብሮችን ስናስተያይ ሴቶችን ወደ ትግሉ የመሳቡ ግዳጅ በጣም አጣዳፊ ሆኖ እናገኘዋለን። ሰማይ በግማሹ አይቆምም። አለ ሴቶች ተሳትፎም ትግል ከግብ አይደርስም። ኢያፓ ትናንት የሀገራችንን ጀግኖች ሴቶች አደራጅቶ እንደታገለው ሁሉ ዛሬም ሴቶችን ወደ ትግሉ ለመሳብ ሙሉ ትኩረትን ሰጥቶ መንቀሳቀስ የግድ ነው ይላል። የኢትዮጵያ ሴቶች ታሪክ ጽፈዋል። ዛሬም ከበደሉ ክምር ስር የነገን ብሩህ ተስፋ ሲፈነጥቁና ህብረተሰቡን ሲያስቀጥሉ የምናያቸው እነርሱ ናቸው። ማንያውራ የታገለ ካልን ደግሞ ወሬውም ታሪኩም ለጀግኖች ሴቶች መጥተው አለበት። የትምክትና የጭቆና ገመድ ይበጠሳል። ሴቶች መብታቸውን በትግላቸው ያረጋግጣሉ።
አው ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁኔ ነኝ ሴቲቱ ቀጥ ብለ እንድትሄድ የፈጠርኩል የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶሁን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት የዚች ዓለም ቅማን የሁሉም መድኃኒት። የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የሕዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አሁኔ ነኝ ሴቲት ወላጅ የና አበራሽ የነትር ሴት፣ የጸጋዬ ደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ፣ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር፣ የነጻነት ምልክት የክብር። አሁኔ ነኝ ሴቲት አገር ስለዚህም ክብር ይኖር። አው ሴት ነኝ
ዴሞክራሲያ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የኢህአፓን 32ኛ የምስረታ ዓመት በማክበር የወጣ ልዩትም ዴሞክራሲ ሲሉ ዴሞክራሲ ስንል በመጋቢት ሚያዝያ 1964 ዓመተ ምህረት ኢህአፓ የሀገራችን የመጀመሪያው ዘመናዊ የፖለቲካ ፓርቲ ድርጅት ሆኖ ሲመሰረት የሀገርና የወገን ፍቅርን በድል ተስፋ አጅበው የተነሱት ታጋዮች ለኢትዮጵያ ህዝባዊና ዴሞክራሲያዊ ስርዓትን በትግላችን እናረጋግጣለን ብለው ጽኑ እምነት ነበራቸው። ቁጥራቸውና አቅማቸው ማነሱ ከቶም አላሸማቀቃቸው። በህዝብ ድል አድራጊነት ሙሉ እምነት ስለነበራቸው ኃያል መስሎና ተሰይሞ የነበረውን የአጼውን ስርዓት ድል እናደርጋለን ብለው እርግጠኞች ነበሩ። ስለ የካቲት አብዮት ድል ትክክል መሆናቸውን ታሪክ ጽፎ አረጋግጦላቸዋል። ኢህአፓ በ1964 ዓመተ ምህረት ተመስርቶ እስከዛሬም በትግል መስክ ላይ መገኘቱ በራሱ ያለው ታሪካዊ ቦታና አንደምታ ግልጽ ቢሆንም ከአመት ቆጠራው ባሻገር ደግሞ በዚህ መራራና የትግል ጽናት ሂደት ከድልም ከውድቀትም የተቀሰመውን ተመክሮ በሚገባ ማጤንና ለሚካሄደው ወሳኝ ትግል ማስተዋጽኦ ማድረጉ ይበልጥ ሚዛን አለው። ያለፈውን በደፈናው እየኮነኑና የታገለውን ትውልድ ቅርስም እያፍቸለቸሉ የዛሬና የነገን ትግል ይዘትም ሆነ አቅጣጫ ምን መደረግ አለበት ምንስ መደረግ የለበትም ከሚለው ጋር አጣምኖ መረዳት አይቻልም። የሰው ጣላቱ ይወጣል ከቤቱ ነውና የባዕዱን ወረራ ስንታገል ሀገር በቀሉ ሙጃ እየበዛ ዘን ከድር ያገደ ከቅዱስ ዓላማው ያረቀ አረመኔ ስርዓትን በማስፈኑ የዴሞክራሲ ስርዓት መስረታ ተልእኮ እነሆ ከአመት አመት እየተለጋ ዛሬም ትግላችን ዴሞክራሲያዊ ስርዓትን ለማስፈን ሆኖ ይገኛል። የጨካኙ ኮሎኔል ስርዓት ትውልድን መጥሮና ጫፍጭፎ ሀገርን ሲያሽመደምድ ዘረኛው ወያኔ ደግሞ ሀገርን ራስዋን ኢላማ በማድረግ ህልውናዋን ሊሰርዝ ሊያጠፋ ሲሯሯጥ እነሆ 13 አመት ሆነው። ልጓም ለቆ ቼቼ አይበጅምና ያሳለፍነውን ተመክሮ ሳናጤን የዛሬና የነገውን ምን መደረግ አለበት ትክላችንስ ለምን ግብ ነው የሚሉትን ጥያቄዎች ባግባብ መመለስ አንችልም። ዛሬ ጨቋኞቹ ዴሞክራሲ ሲሉና እኛ ዴሞክራሲ ስንል የልዩነቱ ገደል ሰፊ ሆኖ መታየቱ ያለ ምክንያት አይደለም። መሬት ላራሹ መብት ለሰርቶ አደሩ ህዝባዊ ዴሞክራሲ ለዜጋ የራስን እድል በራስ የመወሰን መብት ለጭቁኖቹ ወዘተ ብለን የታገልንላቸው መፈክሮች በመጮሃቸው ብቻ አብዮታዊና የዛን ጊዜ ስርዓት አስደንጋጭ የነበሩ ከመሆኑ በጥልቀት ይዘታቸውና አንደምታቸው ተብራይቶ አልወጣም ነበር። ስለዚህም መፈክሮቹ ሊጣመሙ ባዷቸውን በቃል ብቻ ሊስተጋቡና በተዛባ መንገድ በተግባር ሊውሉ በቁ። መሬት ላራሹና መሬትን ማገር ተወራራሽ መስለው በመቅረባቸው የህዝብን ስልጣን የቀማው ደርግ መሬትን አግሮ አርሶ አደሩን የራሱ ጥሰኛ አደረገው። የመንግስት ስልጣን ጥያቄ ወሳኝና ቀዳሚ መሆኑን ያልተገነዘበው ሁሉ አዋጁን መደገፍ ከሥራ መዋሉ ወይም ተግባራዊ ያደርጋል ተብሎ ከመጠበቀው ስልጣን ጋር መያያዙ ግልጽ አልሆነለት አለ። የውድቅ ውጥረት ኢኮኖሚያዊ መሰረት ይመጣም አርሶ አደሩ ለነጻነት ሳይሆን ለኮታ ግብራና ለከፋ ጭሰኝነት ታጭ ተዳረገ። ህዝባዊ መንግስት የተባለውንም በህዝብ ስም ስልጣን ይዞ ህዝብን መግዛት ተደርጎ በገቢር ሲተረጎም ለህዝብ ቆመናል ያሉ ክፍሎች ሳይቀሩ ለመጀመሪያ ጊዜ ሰፊው ህዝብ የራሱን መንግስት አገኘ ብለው ለፈፉ። አሌ ባሉትም ላይ ከደርጉ ጋር አብረው ዘመቱባቸው። ወያኔ ስልጣን ሲይዝም ምሁር ተብዮችና አንዳንድ የቅጥፈታዊ ህልውና ባለቤት ድርጅቶች አርሶ አደሩ ገና ዛሬ የራሱን መንግስት አገኘ እንዳሉን አይነት መሆኑ ነው። የብሔረሰብ መብት የተባለውም ከመጽሐፉ ከሬዮቱ በተገኘው መልክ መብትን ማወቁ አንድነትን ያጠናክራል በሚል ቅን እምነትና ተስፋ ሙሉ መብት ሲታወቅ አያያዙን አይተህ ጭብጦውን ቀማው ነውና በተገኘው ቀዳዳ የግድ ግንጠላን መፈክር አስተጋብተው ጠባብ ብሔረተኛነትን አቀነቀኑ። ሶሻሊዝም ይምጣ ካላችሁማ ብለው አሽዋፊ መኮንኖች ግራጃችሁን አውጡ በሚለው ተወስነው ፋሽስታዊ አገዛዛቸውን አሰፈኑብን። ወያኔ ደግሞ በብሔረሰብ መብት ሽፋን አንቀጽ 39ን እነሆ ያላቸው ጮቤ ሲረግጡ የመብትን ጭራሽ ደብዛ አጥፍቶ የራሱን የብቸኛ የበላይነትና ጨቋኝ አገዛዙን ተጨቆኑ ባላቸውም ላይ ሳይቀር እንዳፈፈነው ነው። ያባ ከተመክሮ ማለትና ከትግሉ ፈጣን ሂደት ጋርም በእኩል በትክክል ለመጓዝ ባለመቻሉ ስተቶችን የፈጸመ ቢሆንም በጊዜ ደግሞ ለማረም ለመታረም መጣሩ የሚታወቅ ነው። ሳይውል ሳያድር ከወያኔና ከሌሎችም ጋር በመሰረታዊው የዴሞክራሲ ጥያቄና የዚሁ አካል በሆነው በብሔረሰብ ጥያቄ ዙሪያ ግልጽ ልዩነትን አውጥቶ ትግል አካሂዷል። የብሔረሰብ ችግር በዴሞክራሲያዊ ስርዓት ውስጥ በአንድነት ጥላ መከበር አለበት ሲልም ከነወያኔ ጋር ከጠዋቱ ተለይቶ በመታገሉ ወያኔና ሻዕቢያም ዘምተውበታል። የደርግ አገዛዝ ለህዝብ እንደማይበጅም የመሬቱን ማዋጅ ከፖለቲካ ስልጣን ተለይቶ መታየት እንደሌለበት በህዝብ ላይ ራሱን ያስቀመጠ ኃይል ኤ ዴሞክራሲያዊ እንደሆነም እምነቱና አቋሙን ይፋ አድርጎ የህዝብን ቀጥተኛ ተሳትፎ የሚያረጋግጥ ከሁሉም የተውጣጣ ጊዜያዊ ህዝባዊ መንግስት ይቋቋም ብሎ መመታገሉ ያረመኔ ሽብር ሰለባ ለመሆን በቃ። ይህ ክቡር ደም የተከፈለበት ተመክሮም ከሁሉም በላይ ግልጽ አድርጎ ያስቀመጠው ከመነሻው መድረሻው ይታወቃልን ሲሆን ገና ከወዲሁ ታጋይ ነኝ ያለው ኃይል ለቤተ መንግስት ከመግባቱ በፊት ትግልም ራሱ ከመፋፋሙ በፊት ለምን እንደምንታገልና አላማችን ምን እንደሆነ መታወቅ ጥርት ብሎ መቅረብ እንዳለበት ነው። የሽፍንፍን መፈክሮች ይዘጣቸው ግልጽ ያልሆኑ ግቦች ሰማይን ዝቅ አድርጌ አስጨብጣችኋለሁ ባይ ፕሮግራሞች ላምባገነኖች መንደርደሪያ ያመቹ መሆናቸውንም ተመክሯችን አሳይቶናል። በዴሞክራሲ ስም ደግሞ ስንት ወንጀል እንደተፈጸመ ስንት ህዝብ እንደተፈጀ ያለም ህዝብ ታሪክ በጠቅላላ ምስክር ነው። ስለዚህም ራእይ ሲሉ ራእይ ስንል በሚል እንደተቸነው ሁሉ ዴሞክራሲ ሲሉ ዴሞክራሲ ስንል ብለን በተደጋጋሚ አቋማችንን ግልጽ ለማድረግና ካስመሳዩ ለመለየት የምንጥረው ለዚሁ ነው። ያባ የተመሰረተበትን 34ኛ ዓመት ስናከብር አቋማችንን እንደገና ግልጽ ማድረጉ ተገቢም ሆኖ አግኝተነዋል። ብልህነት የጎደላቸው ጥራዝነት ጠገዥነን ባዮች በእኛም ላይ የፈነጩብንና እየፈነጩብን ያሉ ቢሆንም በግልጽና በማያሻማ መንገድ የመጣ ነው ልንበዘብዛችሁ መብታችሁን ልንቀማ ሀገርን ልናወድም ነው ብለው እንዲናዘዙ አይጠበቅም። ኢትዮጵያ የምትባል ሀገር የለችም አልነበረችም ብሎ ግን የለም ያለውን ሊያጠፋ የሚራወጠው ወያኔም ቢሆን ትግራይ ተገንጥላ የራሷን መንግስት ማቋቋም ፍትሃዊና የግድ ነው የሚለው የአሪዮስ አቋሙ ሲጠላበት ሲተፋበትና ሲረክስበት ዳቦ ሳይቆርስና ሳይቀደስ ሳይባረክ በተለይም አጥፍቼ ነበር ሀገርን ክጄ ነበር ታሪክን አራክሼ ነበር ብሎ ስለቱን ሳያምን ንስሐ ሳይገባ ራሱን የኢትዮጵያ ማለትም ኢህአዴግ ብሎ ሰይሞ እመኑኝ ተሞኙልኝ እንዳለም አይተና የታገልኩትና ዛሬም ህዝብ ባይፈልገኝም ቤተ መንግስት ያለሁት ለህዝብ ስል ነው ብሎ ይለፍፋል እንጂ ለግል ጥቅሜ ስግብግብነት የላረካ ሀገርን ልዘርፍ ላጠፋ ነው ብሎ አይለፍፍም። ህዝባችንን ሲጨቁን የጭቁኖቹን መብት በክልል ፈርጂ አስከብራለሁ ይላል እንጂ ከፋፍዬ እርስ በርስ ላጫርሳቸው ነኝ አይልም። መጻሕፍት ከማንበብ ይልቅ ከኢሳይያስ ጋር መወያየቱ ይበልጥብኛል ያለው መለስ ዛሬም ባድመና አዲሮብንም በከፊል አስረክቦ ባለበት ወቅት ኢትዮጵያ ከ20% በላይ ተጨማሪ መሬት አግኝታለች ብሎ ይቀጥፋል። ባጭሩ ሳንጠራቸው መጥተው በላያችን የፈፈሩብን ጭራቆች ሆኑ። እነዚህንም ይያዳነቁ ያሉት ቅጥረኞች መቼም ቢሆን መክተፋቸውንና በዲሞክራሲ ስምም መማላቸውን አይተውም። በወረቀት ደረጃ የህዝብ መብት ይከበራል ይያሉን በገቢር ግን ለተቃወመው ሁሉ ከርቸሌና ጥይትን ቀለቡ የሚያደርጉትም ለዚሁ ነው። ጣላት ቢያባብሉት ወዳጅ አይሆንምና ጨቋኝ ገጆች ዲሞክራሲያዊ ሆነው እንዲገኙ አንጠብቅም። ስለዚህም የሚጨንቀንና ይበልጥ የሚያሳስበን የነሱ ሳይሆን ወዳጅ ነኝ የሚለው ክፍል ተቃዋሚ ነን የሚሉ አንዳንድ ክፍሎችና ነግ የስልጣን ባለቤት እንሆናለን ብለው የሚያቋምጡ ጥቂት ቡድኖች ናቸው። ነገ ወዳጄ ስለው በለጠኝ ስለቴ ስለው ቆረጠኝ እንዳይመጣ ከወዲሁ በጉን የበግ ለምድ ከለበሰው ቀበሮ መለየቱ አስፈላጊ ነው። ዛሬ ብዙዎች በዲሞክራሲ ስም ይብላሉ። ከወቅቱ ጫጫታ ጋር ይሄዱ መስሏቸው ለአሜሪካው ዲሞክራሲ ለአሜሪካው ካፒታሊዝም ቆመናል ባዮችም ናቸው። ወያኔ ወድቆ እኛ ስልጣን ከያዝ ዲሞክራሲ በዲሞክራሲ አላብሰን እናሳልፍላችኋለን የሚሉንም በርካታ ናቸው። ይህን ሁሉና ሌላም ቢሉን ግን ጠጋ ብለን በሚያጎላ መነጽር ቅንቅን በሚያሳይ መብራት ስናያቸው ደግሞ የለፈፉት ዲሞክራሲ አብአዊ ብቻ ሆኖ እናገኘዋለን። በህዝብ እኩልነት አያምኑም ወይም ጠባብ ወይም ትንክህተኛ ሆነው ይገኛሉ። ከኔ ሃይማኖት ሌላ ይውደም ባይም ሆነው ይጋለጣሉ። መብት እናስከብራለን ቢሉም የሰፍቶ አደሩን ህዝብ በጭፍን መበዝበዝ ደጋፊ ሆነው ይከሰታሉ። ሀገር ወዳድ ነን ቢሉም ለባዕድ ሲጎነበሱና የባዕድ ሎሌ ሲሆኑ ይታያሉ። ባጭሩ ቃላቸውና ግብራቸው የሚሉትና የሚያምኑት የተለያዩና ተቃራኒ ሆኖ ይገኛል። እነዚህ ለስልጣን ቢበቁ ከወያኔ ያልተናነሰና በመሰረቱም ልዩ ያልሆነ አምባገነን ስርዓት እንደሚጭሩብን ምንም ጥርጥር የለውም። ጨቋኝን በሌላ ጨቋኝ መቃየር ፍላጎቱ ያልሆነው የኢትዮጵያ ህዝብ ከዛሬው ጀምሮ ማን እውነትም ለመብቱ እንደሚቆምለት ማን ደግሞ ውዳሴ ከንቱ ያሰማና ራሱን ህዝባዊ ዴሞክራሲያዊ ያለ ዳግማዊ ደርግ ዳግማዊ ወያኔ ሊሆን እንዳቆበቆበ መለየት መቻል አለበት። በድሮ ጊዜ ወዳጅ ወዳጁን አይከዳም ከጅብን በላይ ወዳም የለም ይባል ነበር። ዘመን ተለውጦ ዛሬ ጅብን ጥመኛ ባህታዊ የሚያስመስሉ ከርሳደሮች እንዳሸል መፍራታቸውን እየታዘብን ነውና ወዳጅ ነኝ ያለውን ሁሉ ህዝባዊ ነኝ ያለውን ሁሉ በቃሉ መውሰድ ማመን ሞኝነት ይሆንብናል። ያለፈው የትግል ታሪካችንን እኛንም ጨምሮ የሰጠን አንዱ ትምህርት ይህ ነው። እንዶድ በገርነቱ ውሃ ወሰደው የተባለው እንዳይደርስብን። ይህንን ሁሉ ማለታችን ባለብን ግዴታ ከወዲሁ አደራ ጠንቀቅን በለ ማለት ሲሆን ከዚህ ባሻገር ግን በጣት ከሰራው ለመሰማራት ፍላጎቱም አላማውም የለንም። የጠቁም አጋልጥ ሰለባ ሆነን የደም ዋጋ መክፈላችንን ስለምናውቅ የወንጀላ ጥቆማ ስምሪት የኛ ተግባር ሊሆን አይችልም። በሌላ ገጽታው ደግሞ ሀገር ስትጠፋ ወይም ስትጎዳ ያያየን እየተማን ዝም አይነቅዝም ትክክል ስለማይሆን እውነተኛ መስሎ ልብ የሚያቆስለውን ሐሳዊ መሲሁን በየካቲት 66 ይባል እንደነበረው አስመሳይ ተራማጁን ማጋለጡ ደጋማ ዜጋነን ካላልን በስተቀር የዜጋ ግዴታ ነው። ይህን ግዴታ ማሟላት ደግሞ የቃል ኪዳናችን አካል ነውና መሰሪና ቀበሮውን በስሙ መጥራት የግድ ይሆንብናል። ፋሽስቶች ህዝባዊ ነን ሲሉ በግዚ ያጋልጠናል። ጠባቦች ኢትዮጵያዊ ነን ሲሉ ቀጣፊዎች ብለን ደባቸውን አሳውቀናል። የባዕድ ቅጥረኛውን ከሃዲ ባንዳውን ባንዳ ገንጣዩንም ገንጣይ ብለናል። ይህንን ግዴታ ለማሟላት ደግሞ ዋጋ ከፍለንበታል። መንግስቱ ኃይለማርያም ሽብር አውርዶብን ፈሽቶናል። ወያኔና ሻቢያም ካንዴም ሁለቴ ሶስቴ ወቅተውናል። ኢትዮጵያ ባልን የቅርብና የሩቅ ጠላቶች በደል ፈጽመውብናል። ከነ ወያኔ አብረውም ጦር ልከውብናል። ግን ይህ ሁሉ አላንበረከከንም። ቃል ኪዳናችንንም አልከዳንም። ኢትዮጵያዊ በክርናችንን ለስልጣን ፍርፋሪ አልለወጥንም። ለህዝባችን እኔ ልብላ አንተም ጦም ደር ብለን በመቅዳት የራሳችንን ምቾት ፍለጋ አልሮጥንም። ቢሆን ኖሮ ደርግም ወያኔም ባዕዳንም ሹመት ሽልማት ባሉት ቁጥር ከጴጥሮስ በባሕር ተፈጥነት ዶሮም አንዴ ሳይጮህ ሀገርና ህዝብን በካድን ነበር። የሰላሳ ሁለት አመት ታሪካችን ግን አረም አልፎ አልፎ ቢበቅልብንም ኢህአፓ እንደ ድርጅት በ1964 ዓመተ ምህረት ለህዝብ የገባውን ቃል ኪዳን ፈጽሞ እንዳላፈረሰ ያረጋግጣል። ወደፊትም ታሪክና መጪው ትውልድ ይመሰክረዋል፣ ያረጋግጠዋል፣ ይፈርደዋልም። ይህም እምነታችን እስከዛሬ በትግል ጸንተን እንድንቀጥል አድርጎናል። ኢህአፓ ሲመሰረት ጀምሮ የሀገርን ሉዓላዊነት የህዝብን መብትና ዴሞክራሲያዊ ስርዓት እውን በማድረግ አረጋግጣለሁ ብሎ የተነሳ ሲሆን በትግሉ ሂደት ደግሞ ይህ ምን ማለት እንደሆነ በተገቢው መንገድ እንዲገነዘብ የግድ ሆኖበታል። ዴሞክራሲ ያለ ገደብ ለጭቁን ህዝባችን ያለው ትክክለኛ መፈክሩ ዛሬም የፕሮግራሙ እምብርት ሆኖ የሚገኝ ሲሆን ዴሞክራሲ የሚለው ቃል ግን የአምባገነኖችም አፍ መፍቻ ሆኖ በመምጣቱ ዴሞክራሲ ሲሉ ዴሞክራሲ ስንል ማለት የግድ ይሆንብናል። ለኢህአፓ ዴሞክራሲ የሚለው ቃል የህዝብን ሙሉ በሙሉ በፖለቲካውም በኢኮኖሚውም በማህበረሰባዊውም የመብት ባለቤትነትን የሚያረጋግጥ ነው። የተሽራረፈና የታቀበ መብት ሳይሆን ህዝብ በህዝብነቱና በሀገር ባለቤትነቱ ባለሙሉ መብት የሚሆንበት ማለታችን ነው። በዘረኝነት የተቀየዱ ባዕዳን የአፍሪካና የሶስተኛው ዓለም ህዝቦች ምዕራባውያን ያላቸው ሙሉ መብትና ዴሞክራሲ ሊኖራቸው አይጠበቅም ያሉትን የማንቀበለው ነው። በአንጻሩ ግን ከሀገራችን ተጨባጭ ሁኔታና ባህል በተቃረነ ደረጃ ደግሞ የባዕድን ተመክሮ እንዳለ ገልብጦ ለማስፈን መጣሩ ፍሬ የሚኖረው አይሆንም። ኢትዮጵያውያን ኢትዮጵያውያን እንጂ አሜሪካዊ ወይም አውሮፓዊ አይደሉም። ከሌሎች ተመክሮና ልምድ ቀና ቀናውን መውሰድ ሲገባል አሰስገሰሱን ሁሉ ማግበስበስ ደግሞ ራስን ለችግርና ቀውስ ማጋለጥ መሆኑ አይቀሬ ነው። እኛ በበለጸጉ አገሮች ደረጃ ባንገኝም መብት አልባ ሆነን በአምባገነን ተቀጥቅጠን ለመገዛት የወሰነብን መለኮታዊ ፍርድ የለብንም። ስለዚህም ዴሞክራሲ ስንል መብታችንን ገድበው ለዘብተኛ ፈላጭ ቆራጭ መቻነሳችሁ የሚሉንን ልንቀበል አይጠበቅብንም። የሀገራችንን ተጨባጭ ሁኔታ ቦታ እንስጥ ስንል መብታችን ይገደብብን ለማለት ሳይሆን ዴሞክራሲያዊ ስርዓታችን የራሳችንን ማህተምና አሻራ መያዝ እንዳለበት ለማስገንዘብ ነው። በአሁኑ ጊዜ በደፈናው ነጻ ወይም ሊበራል ዴሞክራሲ የሚባለው በገቢር ዴሞክራሲን ገድቦ እንደሚገለጽ የምናየው ነው። ለምሳሌ የፌዴራላዊ አወቃቀር መረጥ ስላልን የጀርመን፣ የስዊስ፣ የናይጄሪያና የአሜሪካን ተመክሮ እንዳለ መገልበጥ አለብን ማለት አይደለም። የምትለብሰው የላት የምትከናነበው አማራት የሚሉን ባይጠፉም ለኛ የዴሞክራሲ ዋናው መከሰቻው ህዝብን የመምረጥና የመመረጥ መብት ባለቤት ማድረጉ ብቻ አይደለም። በርግጥ የመለስ ዜናዊ አገዛዝ ምርጫ ያያለ በሚያካሄደው እጅጅ ያለ በኋላ ማካይነት ህዝብ የምርጫ መብቱ ተከብሮለታል ብሎ ይለፍፍም የኢትዮጵያ ህዝብ ዛሬም ፖለቲካዊ መብቱን ተነፍጎ ከውሳኔ ጠርዝ ላይ በጠመንጃ ተገድቦ የነገ ጣውን ዳግም ሊነጥቁት ገዢ ተብዮች ሲወራጩ ከማየት ያለፈ ሚና የለውም። ድርጅቶች በቦታው ተገኝተው መወዳደራቸው በራሱ የዴሞክራሲ መስፈናመልካች ባይሆንም በእኛ ተጨባጭ ሁኔታ ደግሞ የህዝቡ የራሴና የወክለኛል የሚላቸው ድርጅቶች ከውድድሩ ሂደት ተገልለው እንዳሉ እያየ ነው። ባጭሩ ያጣን የነጣን ብንሆንም ማግኘት ካለብን ደግሞ ከፍርፋሪ በላይ ዳቦን ከነምቡቱ መመኘታችን ኃጢአት አይደለም። ምርጫ መካሄዱ ወይም መድበለ ፓርቲ ስርዓት መረጋገጡ ለራሱ በራሱ ብቻ ዴሞክራሲን አይገልጽም። ለኛ የዴሞክራሲ መብቶች በትርጉሙም በይዘቱም ሰፋ ያሉ ናቸው። በአንዳንድ አገሮች አንድ ወይም ሁለት ወይ የተወሰኑ ድርጅቶች እርስ በርሳቸው እየተወዳደሩና ስልጣን እየተቀያየሩ በህዝብ ስም ህዝብን የሚገዙበትን ሁኔታ ዴሞክራሲ ብለን ልንመኝ አንፈልግም። በቅድሚያ መታወቅ ያለበት መሰረታዊ ሀቅ ቢኖር ማንም ቢሆን ማን ከህዝብ መሰረታዊ መብቶች ውስጥ በሰላም ሁኔታ መቀነስ ወይም መገደብ ከቶም እንደማይችል ነው። መብት የድህነትና የብልጽግና ጉዳይ ሳይሆን የሰውነት ጉዳይ፣ ሰብዕናን የማረጋገጥ ጥያቄ ነው። ድሆች ነንና ከሁለት ወይም ሶስት ፓርቲዎች ወይም ድርጅቶች በላይ ሊኖሩን አያስፈልግም ብሎ ይህንን ለመደንገግ መነሳት የህዝብን መብት ከመገደብ ሌላ ትርጉም ሊሰጠው አይቻልም። ስልጣንን ለህዝብ ሳይሆን ለተወሰኑ ድርጅቶችና እነዚህም ለሚወክሉት ምርጥ ክፍል ለማረጋገጥ ነው። ዴሞክራሲ ስንል እድገትን ለህብረተሰቡ ሊያረጋግጥ በሚችል መልኩ ሲመጣ ብቻ ነው ማለታችን ነው። ከድርጅቶች በነጻ መንቀሳቀስና ነጻና ፍትሃዊ ምርጫ ከመረጋገጡ ባሻገር ህዝብ በቀጥታና በራሱ ማህበራትና ተቋማት አማካይነት የስልጣንና የውሳኔ አካል የሚሆንበትን እውን ማድረግ ነው። ተመክሮ እንዳሳየን የስልጣን ጥም ከፖለቲካ ቀለምና ርዕዮት የተነጠለ ክስተት ነው ማለት ማጋነን አይሆንምና ወይም ስልጣን የሚያበላሽው ብዙ በማለም ሆኑ ህዝብ መረጥኩ ያለው ኃይል በስልጣን ባልጎ እንዳያስቸግርም ማገጃ መከላከያ ያሻዋል። የመረጠውንም የማውረድና የማስወገድ መብት መረጋገጥ አለበት ማለት ነው። ህዝብ ወኪሎችነን ለሚሉት ድጋፍ መስጠቱ ሳይሆን ዋናው ቁም ነገር ራሱ በህግ ውሳኔና በወሳኝ ሀገር ጉዳዮች ላይ መወሰን መቻሉ ነው። ስለዚህ ዴሞክራሲ ስንል ስልጣን በመንግስት ተብዮ ብቸኛ ቁጥጥር ስር ሳትሆን ህዝብ በራስ አስተዳደር ደረጃ ባለስልጣን የሚሆንበትን ስርዓት ማረጋገጥ ነው። ይህም ፓርላማ በሚባለውም ደረጃ የህዝብ የራሱ ተሳትፎ በህዝባዊ ድርጅቶቹ ማማካይነት የሚገለጽበትን መንገድ መሻት የግድ ይላል። ዴሞክራሲ ስንል አንዳንዴ ይዘታቸው ግልጽ ባልሆነ የግል መብቶች ላይ በማተኮር ህዝብን በይስሙላ ዴሞክራሲ የበይ ተመልካች ማድረግ ሳይሆን የጋራ አድገትና ብልጽግናን ቅድሚያ በመስጠት ማህበረሰባዊ ተሳትፎን የሚያረጋግጥ ስርዓትን ማስፈን ማለታችን ነው። የህዝብን ቀጥተኛ ተሳትፎ የህዝብን የጤናና የትምህርት ሁኔታ ቅድሚያ የሚሰጥ የህብረተሰቡንና የሀገሪቷን ደህንነት የሚያስቀድም የሚያረጋግጥ መሆን አለበት። ዴሞክራሲ ሳፍኗል ተብሎ ጥቂቶች ብዙሃኑን ያለመረንና ገደብ እየበዘበዙ የሚንደላቀቁበት ስርዓት ማለታችን አይደለም። ዴሞክራሲ የህዝብን መብት በኢኮኖሚው መስክ መረጋገጡን የግድ ይላል። ብዙሃኑ ከደህንነት የመላቀቅ መብት አለው የሚለውን ያረጋግጣል። ሚሊዮኖች ህፃናት መንገድና ጦማዳሪ የምርቶቹ ልጆች ደግሞ ተንደላቀውና በሳንፎርድና በኬምብሪጅ የባዳን ትምህርት ቤቶች ጠግቧዳሪዎች የሚሆኑበት ስርዓት ሊሆን አይችልም። ጥቂቶች በቦሌ ቪላዎች ሚሊዮኖች ደግሞ በድልድይ ስር ራቁታቸውን የሚያድሩበት ስርዓት ሊሆንም አይችልም። ህዝብ ፖሊስና ወታደሮችን ባለስልጣንና መንግስት የሚባሉትን እየፈራ እየባነነ የሚኖርበትን ሳይሆን ገዢዎች ነን የሚሉት የስልጣን ባለቤቱን ህዝብን ራሱን የሚፈሩበት ሁኔታ ነው ዴሞክራሲን የሚገልጸው። የስልጣን ማዕከል ህዝብ ሆኖ በገቢር ሲከሰት ወይም ህዝብ በፖለቲካ ፖሊሲዎች ወይም እርምጃዎች ዋና ወሳኝ ሆኖ ሲገኝ ስለ ዴሞክራሲ መስፈን አፍን ሞልቶ መናገር ይቻላል። በህዝብ ስም የሚናገሩ ፀሐይ ጨረቃ ለጭቁኑ ህዝብ በእጃችን አለ የሚሉና ለስልጣን ሲበቁ በህዝብ ላይ ቀንበር ጫኝ የሚሆኑ ጥቂቶች አይደሉም። ዴሞክራሲንም ባፈተታቸው ተርጉመውና በዋና መልኩ ደግሞ በአፍአዊ ደረጃ ገድበው የሚገዙም በተለይ በአፍሪካ ብዙዎች ናቸው። በራሳችን ሀገር ደግሞ ለሰፊው ህዝብ ቆም ያለው ብሎ በሰፊው ህዝብ አስከሬን ላይ ዳንኪራ የረገጠውን ደርግ የህዝብን ትግል ቦታ ሳይሰጥ በራሴ ትግል ለድል በቃው ባዩና ከህዝባዊም አልፎ የነቃው የበቃው ባልባንያና ቲራና የምስክር ወረቀት የሰጠኝ ኮሚኒስት ነኝ ይል የነበረው ወያኔ ዴሞክራሲያዊ ነን ብለው በሚመጣደቁ ባዕዳን ድጋፍ ለስልጣን ሲበቃ የነቃ የከፋ ዘረኛና ጸረ ኢትዮጵያ ሆኖ እነሆ 13 ዓመታት አስቆጥሯል። መብታቸውን አውቀላቸው ከጭቆና ነጻ ወጣቸው። ክልል በያቋቁሜ ራሳቸውን አስተዳደሪ አደረኳቸው። የራሴን የምርጫ ህግና ቦርድ እውን አድርጌ እነሆ ነጻ ምርጫ መብታልኳቸው ባዩ የመለስ አገዛዝን ተሸክመን አለ። ባላን ዴሞክራሲያዊ ነው የሚሉት የመለስ አገዛዝ ለኢትዮጵያ ህዝቦቿ ሰይጣን የላከው መርከብ ነው። መጣውል የተባለው አርሶ አደር ማንንም ሳይጠይቀውና ሳይማክረው የመሬቱ እንኳን ባለቤት የመሆን መብቱን ተነጥቆ ለከፋ ብዝበዛ ተዳርጓል። በትግል በተገኘ ውሱን ድል ህልውናቸውን እውን በሆኑት ነጻ ጋዜጦችና ጋዜጠኞች ላይ ዴሞክራሲያዊ በተባለው ሳንሱር አስወግጃለሁ በሚለው የመለስ አገዛዝ እየደረሰባቸው ያለውን መከራና ቀባም አይተናል። ዴሞክራሲ ስንል ከልፍፋው ባሻገር በሐቅ እውን የሆነውን መመርመር አለብን። ዴሞክራሲ ስንል በቅድሚያ ለጥቂቶች ለምርጦች ታድለናል ስንወለድም ተመርጠናል በልጽገናል ተመረናል ለሚሉት ሳይሆን ለሰፊው ህዝብ ነው። ዴሞክራሲ በመሰረቱ ብዙሃኑን ይመለከታል። ብዙሃኑ የሲቪልና የፖለቲካ መብታቸው ባለቤት መሆናቸውን በቅድሚያ ይመለከታል። ከዚህም ሌላ ደግሞ ብዙሃን ይመውኡ ወሳኞች ብዙሃን ናቸው ቢባልም يهودان ويم هدادان مبتم مكبرو ديمقراسي منور على منورون ملكيانو بيهرسب يهي مالوتنا يسوطالي يونتنا سفتونا كل النتن كدو ديمقراسي سفنو على المالت زبتنو يجيو تشاتشن ديمقراسي يدو باطن غامونون دقاقمن دقمن يأيينو بيانس يمماي بجنن يمان نفلقون اندهونا اوكان على المالت انشلالن لقصة أصفاوسية لقصة زيناوي مطوال كهيدوم يمطو بسوال حسن دنيوشنا حساوي مسيوش أسم الساي ديمقراطوشن داشني فلالو جن أتمنو أتشوي تبالو زاري للدمت يمي قبولو درجتوش سلراسات شو بمياس سبوت وداسي سايهون كتشبات جزتات شو كسرات شو كقبرات شو مقمقم اللبات شو يمي أبلو سايهون يمي قرفو ليهونو يشلالو لنا هلوم يا بام شمر بسراو بمقبارو برايو بتاريكو مقمقمين وربطال واناوكم نقرقن يراس مبت وكاي لتوالي درجت ويم هاي راس اللفو مستت اندم ما يقبا مرداتونا سلطان يابلا الشالنا براسات شلا يبابون تمتمن لما كراننا موتراسات شلن اندام نام مچاج متنك قلائنو لاللفو اي سلساتم لمي متاو اي بلتم مالت مچال اللبن በአፍሪካ እንዳየነው የራሳችን ታሪክና ባህል አለን በሚል ሽፋን ዲሞክራሲን እንደ ባህል በመቁጠርና ተቃውሞ ራሱ አፍሪካዊ አይደለም ብሎ በመደምደም አምባገነናዊ ፍራታቸውን ያሰፈኑ ጥቂቶች አልነበሩ። ከታሪካችንና ባህላችን ራስን በስራት ከመስተዳደር አንጻር ጠቃሚ ትምህርት ልናገኝ ብንችልም የቀድሞውና የዛሬው ተጨባጭ ሁኔታ የተለያየ ነውና የትላንቱ እንዳለ ለዛሬ ይሰራል ብሎ መደምደም ስህተት ነው። በባህል ስምም አስከፊና ጨቋይ ልምዶችን በዘመናችን ለማስቀጠል መከጀሉ ሊደገፍ አይችልም። ባዳን የተንፍጪው ድቀትን አምጪው በሚል ጥቅማቸውን ለመተበቅ አምባገነኖችንም እንደሚደግፉ ወይም ድህነትን ለመቀነስ በሚል በጫና የሚገፉት ኢኮኖሚያዊ መዋቅር መሻሻል ወይም ለውጥ ለህዝብ እንደማይበጅ በሰፈታደሩ ህዝብን ባታጅቦ የተረጋገጠ ሀቅ ነው። ዲሞክራሲያዊ ስርዓትን ሳይሳሰፍኑ የኢኮኖሚ እድገትን ጥያቄ ለህዝብ በሚያረካ መንገድ መመለስ አይቻልም። ስታሊን በሶቪየት ህብረት፣ ቾንጊ ፓርክ በኮሪያ፣ ሊኳን ዩ በሲንጋፖር አምባገነናዊ ስርዓት አስፍነውና ሰራተኛውን ህዝብ አፍነው ይዘው የኢኮኖሚን እድገት አረጋግጠዋል ተብሏል። ይህ እድገት ተብዬ ግን ለጥቂቶች እንጂ ለብዙሃኑ የመጣ ካለመሆኑ ሌላ የያገሩ ሁኔታ ደግሞ ከኢትዮጵያ ተመሳሳይ አይደለም። ዛሬ መለስ ዜናዊ እና ጭፍሮቹ ያገሪቱ ዋና ችግር ድህነትና ኋላ ቀርነት ነው የሚሉን ኢኮኖሚና እድገትን ከዋናው ፖለቲካው መሰረት ነጥለው ትኩረታችን ስርዓቱን ለመቀየር ሳይሆን በመለስ መሪነት ድህነትን ለማጥፋት በተባለው ፍሬቢስ ስምሪት ላይ እንዲሆን ነው። አህያውን ተቶዳውላውን ቀጥቀጥ ባዩ ይህ አቋም የዲሞክራሲያዊው ስርዓት መስፈን ቀዳሚና ወሳኝ ጉዳይ መሆኑን እንድንስት የሚቃኝ ነው። ዛሬም ተቀዳሚ ተልእኳችን ጨቋኙንና ሀገራችንን የመለሳገዛ ሳስወግዶ ዲሞክራሲያዊ ፍራትን ማስፈን ነው። ይህም ፍራት ህዝባዊ መሰረት ያለው ህብረተሰባዊ ተሳትፎን ያስቀደመ ህዝብን ያገለለ ሳይሆን ያቀፈ የተገለሉትን ክፍሎች የሚያቀርብ የተጨቆኑትን የመብት ባለቤት የሚያደርግ የህዝብን ደህንነት እርግጥና ብልጽግና ከባድ ሚዛን የተጠመውን አለበት። መለስን በሌላ ፈመላጭ አምባገነን ለመተካት ሳይሆን ግፈኛውን ፍራት የኛ በመንለውና ከተላለውን በመንለውጠው ለጥቂቶች ሳይሆን ለሁላችንም በሚበጀል ለበተካት መሆን አለበት። ያረመኔ ልቡ ቀጋ መሆኑን ያየንና እያየንም ያለንና ከንግዲህስ የመለሳገዛት ያደናገረን የሚችል አይደለም። ተብሰን አውቀናታል ትሻልነኝ ባይዋግን ከቅርብ መመርመር ግዴታችን ነው። ዳግም የትግላችንን ውጤት እንዳንቀማ እንደገና ባፈጮልዮች እንዳንሞኝ የመብታችን ባለቤት ራሳችን መሆናችንን ለማረጋገጥ የመብታችንን ሞግዚት ከቶም ላለመቀበል በእጃግ ብሶ ቁንጣን ከተባለው ለመዳን አስተውለው መገንዘብ ይኖርብናል። ታሪኩ በግልጽ እንደሚያሳየው ያባ ለህዝብ የሚበጅና የህዝብን ሐቀኛ ሉዓላዊነት የሚያረጋግጥ ስርዓት እስኪመሰረት ድረስ ግንባሬን አላጥፍም ትግሌን አላቆምም ብሎ ለህዝብ በገባው ቃል ኪዳን መሰረት ከህዝብ ጋር ቆሞ እየተዋደቀ ነው። 32 አመት ሆነን سنልም ይሄንን ጽናትና ቃል ኪዳን ለማደስ ሰማዕትን ለመዘከር ለህዝብ ለሚጠቅም ዴሞክራሲ ትግላችን ይከተላል ለማለት ነው። መጋቢት 24 ቀን 1964 ዓ.ም የኢሃፓ መስራች ጉባኤ ተጀምሮ በሚያዝያ አንድ ቀን ተደመደመ። ጊዜ መምህር ነውና ከዚያ እስከዚህ ብዙ ተምሯል። በትግሉ ሂደትም ሊያመልጣቸው ካልቻላቸው ስህተቶች ተመክሮ ቀስሟል። ጸንቶ በቆራጥነት በመታገል ደግሞ አዲስ ትውልድ ሞት አይፈሬና ታሪክና ሀገርን አስከባሪ መሆኑን አስመስክሯል። ገበሬ የሚያጭደው የዘራውን ስንዴ ብቻ አይደለምና ኢሃፓም ከጉያው ወጥተውና ቃል ኪዳናቸውን ሽረው ለጠራፊ ያደሩና የጎዱትንም ዛሬም ለወያኔ ያደሩትንም በተመለከተም ሆነ የህዝብን ፍላጎት ማስቀደምን በተመለከተ አውቅልሃለሁ ብሎ በማሰብም ሆነ ባለማሰብ የህዝብን ቦታ መውሰድን በተመለከተ ወዘተ የማይናቅ ግንዛቤን አግኝቷል። ኢሃፓ ሲታገል በስተት ለፈጸማቸውና ለደረሰበት ጉዳት ጉዳዩን በጥሞና መርምሮ ግለ ህዝብ ያደርግም በቆራጥነት በመታገሉ ግን ይኮራል እንጂ አይሸማቀቅም። በስልት መታገልና ተገቢ ዘዴን በስራ ማዋል ጠቃሚነቱን ቢቀበልም ለዚያድ ባሬም ለሻዕቢያም ለባዕዳኑም ሁሉ አድሮ ተነጥፎ ወደ ቤተ መንግስት ባለማምራቱ ቁጭት ሳይሆን ያለው ስሜት ኩራት ነው። ኢሃፓ ህዝባዊ ዓላማውን ለስልጣን ሽጦ በኢትዮጵያ ህዝብ ላይ የባዕድ ተጠሪ ዳግማዊ ደርግ ወያኔ ከመሆንና የህዝብን መከራ ከመያባብስ ቢቀር ይሻላል ባዩ ኢሃፓ ራሱ መሆኑ ደግሞ የታየ እና የተረጋገጠ ነው። ኢትዮጵያ ሀገራችን ዛሬ ከመቼም ጊዜ በበለጠና በከፋ አደጋ ላይ ሆና ባለችበት ወቅት ለአጤውም ሆነ ለደርጉ ስርዓት እጅ ያልሰጠው ኢሃፓ 32 አመት በሌላ 32 አመት ቢደገም ለጸረ ህዝቡ የመለስ አገዛዝ ሊንበረከክ ጭራሽ የሚጠበቅም የሚታሰብም አይሆንም። ከሚያዝያ 1964 እስከ ሚያዝያ 1996 ብዙ አመታት አልፈዋል። ብዙ ሁኔታዎችም ተለውጠዋል። ኢሃፓ ህዝባዊነትና ጽናት ግን የሰናፍጭ ቅንጣት ታህል አልተቀየረም። ይህንንም ሀቅ የኢትዮጵያ ህዝብ በሚገባ ያውቀለታል። ትግላችን ይቀጥላል። የኢትዮጵያ ጭቆን ህዝብ ያቸንፋል። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። I'm gonna make it.